ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በቅድሚያ ፈካሪ ዜናውን በድጋሚ ካሰማን በኋላ በቆንጂት ብርሃን የተደረሰውን ምርኮኛ መጽሐፍ ትረካ ክፍል 23 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። ፈካሪ ዜና በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎችን እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን። በቅድሚያ ከኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ማስተዋሻ። በወያኔ የተያዙ የኢሃፓ መሪዎችና አባላትን በተመለከተ ኢሰመጉ ተባለ አምነስቲ ኢንተርናሽናል ትንፍሽም ማለት ባለመፈለጋቸው የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ የነሱንና የኢድህ መሪዎችን መሰል ጉዳዮች እያነሳ ሲታገል እነሆ አመታት አልፈዋል። የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ባለፉት 23 አመታት ዋና የሰብአዊ መብት ተሟጋች ሆኖ ሲገኝ ሊያፈርሱትና ሊያጠፉት ወያኔና ቀጥረኞቹ የጣሩ ከመሆኑም በላይ ልክ በኢሃፓ ላይ እንደደረጉት ህልውናውን አናውቅም ብለው መቆየታቸውም ተዘግቧል። ወያኔ የኮሚቴውን ድረገጽ አግዶ አመታት እንዳሳለፈ ሁሉ ተቃዋሚነን ባይ ድረገጾች ሳይቀሩ የኮሚቴውን መግለጫዎች ላያወጡ የተማማሉ በሚመስል ደረጃ ሊያፈነጥረዋል። ኮሚቴው ግን ይህን ሁሉ ተቋቁሞ እስከዛሬ ትግሉን እንደቀጠለ አለ። ለሰባዊ መብት ቆመናል ሲሉ የነበሩ ባብዛኛው የባዕድ ሎሪዎች የዛሬ አቋማቸውን ማየት መመርመርም ጉዳዩን ይበልጥ ግልጽ ያደርጋል። ሁሉም የፖለቲካ እስረኞች ይፈቱ የሚለው መፈክር ገና ምላሽን ያላገኘ ሲሆን ከኢሃፓ አንድም እንኳ ለወሬ ያህል እስካሁን አልተፈታም። ጸጋዬ ገብረመድህን ደብተራው፣ ስጦታው ሁሴን፣ ተክላይ ሀጎስ በዛብህ፣ በለጣማ ታምራት ግዛቸው፣ አበራሽ በርታ፣ ለማ ኃይሉ፣ ተስፋዬ ከበደ፣ አዛናው ደምሌ፣ ዮሴፍ አምሳሉ፣ ሞት ባይኖር፣ ኢዮብ ተካበ፣ ደምሴ ተስፋዬ፣ ወንዱ ሲራክ ደስታ፣ አበበ አይነኩሉ፣ ጌትነት አስናቀ፣ ወዘተ ወዘተ እስከዛሬ ከ1983 ዓመተ ምህረት ጀምሮ አልተፈቱም። የኢድህ አመራር አባሎች እነ ሻለቃ ጌታቸውም ደብዛቸው ከጠፋ 28 ዓመታት ሆኗል። ባንጻሩ ጸረ ኢሃፓ ወንጀለኞችና የቀሽብር ነፍሰ ገዳዮች ግን የአዲሶቹ አማካሪ ሆነው በመፋለል ላይ ናቸው። ሁሉም የፖለቲካ እስረኞች ይፈቱ፣ በኢሃፓ ላይ የቀጠለው ፈርጀ ብዙ ጥቃት ያብቃ።
ወያኔ በስልት ራሱን እያጠናከረ መሆኑ ታወቀ። ወያኔ የህዝብን ጩኸት መልሶ በማስተጋባት የህዝብ ድጋፍ ለመቀዳጀት እያደረገ ያለው ውሎ አድሮ ባዶ እንደሚሆን በርካቶች ያስረዳሉ። ወያኔ በእስረኞች ላይ ግፍ መፈጸሙን በይፋ መናገሩን፣ ግፍን እንደገና ላለመፈጸሙ አስተማማኝ አለመሆኑን የሚያስረዱ እንደሚሉት ስለ ጨለማና ድብቅ የማሰቃያ እስር ቤቶች የእምነት ቃል በይፋ ቢሰጥም የተሰቃዩ የነበሩና የማሰቃያ ድብቅ ጨለማ እስር ቤቶች እስካሁን አልተጋለጡም። እስካሁን ትግራይ በሚገኙ ጨለማ እስር ቤቶች የሚሰቃዩ እስረኞች እስራታቸው እየጠበቀ እንጂ አንድም የተለቀቀ አለመኖሩ ወያኔ ከቃላት ጨዋታ ባለፈ እንደማይጓዝ ሊታወቅ ይገባል ተብሏል። በተጨማሪም እስካሁን በተለያዩ እስር ቤቶች ከ50,000 በላይ የፖለቲካ እስረኞች በስቃይ ላይ መሆናቸውን በርካቶች በቁጭት ያስረዳሉ።
የነዳጅ መውጣት ወሬ ወያኔ ለከንቱ ህዝባዊ ድጋፍ የሚያደርገውን ሩጫ ማጋለጡ እየተነገረ ነው። ሶማሌ ድንበር አቅራቢያ ሺላቦ ሂላልና ካሉብ የተባሉ ሁለት ስፍራዎች የተገኘው የተፈጥሮ ጋዝ ሲሆን አዲስ የተባለው የወያኔ ቁንጮ ነዳጅ ብሎ ማውራቱ ሰሞኑን መነጋገሪያ እንደነበር ለማወቅ ተችሏል። ይህም ርካሽ የሆነ የህዝብ ድጋፍ በባዶ ለመሸመት የተደረገ በመሆኑ የወያኔን ሞሽላቃ ባህሪ የሚያሳይ ነው ተብሏል። ይህ የተፈጥሮ ጋዝ ማጣሪያና ማቀነባበሪያ የተተከለው ጅቡቲ ወደብ የሆነበት ምክንያቱ ቻይና ወደ ሀገሯ ለማጓጓዝ እንዲያመቻት መሆኑም የታወቀ ነው። ብዙዎች እንደሚሉት ማጣሪያ ሊሆን ይገባው የነበረው ኢትዮጵያ ሲሆን በውለታው መሰረት ጋዙን ለ25 ዓመታት የምትጠቀምበት ቻይና በመሆኗ ለማጓጓዝ የሚያመቻት ቦታ ስትመርጥ ወያኔ የሀገር ጥቅም ከማስከበር አኳያ ምንም አለመስራቱን መረዳት ይቻላል። የበንዲ እንዳለ የኦጋዴን አካባቢ የመብት ተሟጋቾች ከካሉብና ከሂላላ የከብት ግጦሽ መሬታቸውን ላጡ ከታርቢዎች ምንም አይነት ካሳ ክፍያ አለመፈጸሙና ጋዙን ወደ ጅቡቲ ወደብ ለማጓጓዝ በተዘረጋው የቱቦ መስመር ግራና ቀኝ 15 ኪሎ ሜትር የግጦሽ መሬት ለቱቦ ጤንነት በሚል ከማንኛውም እንቅስቃሴ የራቀ በመሆኑ የአካባቢው አርፍቶ አደር ህዝብ ቅሬታ እንዳደረበት እየተነገረ ነው። ጋዙ የወጣበት አካባቢና እስከ ጅቡቲ የተዘረጋውን ቱቦ ለመጠበቅ የሚሰራው የወታደር ኃይል ወጪ በቀላል የሚገመት አለመሆኑን የሚያስረዱ እንደሚሉት ከጋዙ ከሚገኘው ጥቅም ጉዳቱ የከፋ ሊሆን እንደሚችል ያስረዳሉ።
አዲሱን ሹም የሚተቹትን ኢትዮጵያውያን አገር ወዳዶችን አጥቂና አውጋዥ የሻቢያ አባሎችና ካድሬዎች ሆነው መገኘታቸው አነጋጋሪ ሆኗል ሲሉ ታዛቢዎች ተቆመዋል። በየድረገጹና መገናኛ መድረኩ ላይ ከመቅጽበት የአዲሱ ሹም ወዳጅ ሆነው ብቅ ያሉት የሻቢያ ካድሬዎችና አባሎች በተሰጣቸው መመሪያ መሰረት አፍቅሮ ኢትዮጵያን ወዘወዘን በሚል ህዝብን ሊያጃጅሉና ሊያስተኙ የጀመሩት ጥረት ተጧጥፎ ይህን ሁሉ ዘመን ኢትዮጵያን ሊጎዳና ሊያጠፋ በተለይም አማራውን ህዝብ ሊያወድም ባለው አቅም ሁሉ የሰራውን አሁንም የሚሰራውን ሻቢያ በርካታ ዜጎችን በተለይ በውጭ አገራት ያሉ ተላላኪዎችን ሊያደናግር ችሏል ሲሉ ታዛቢዎች ተችተዋል። ከሻቢያ ጋር እርቅ የኢትዮጵያን ክብር መሬት በመስጠት የሚገኝ ካለመሆኑም በላይ ሻቢያ ኢትዮጵያን ከመለስ ጋር ገጥሞ እንደበዘበዘው ሁሉ ሊቦጠቡት አቅዶ የተነሳ እንጂ ሰላምና እርቅ ወይም አንድነትን ፈልጎ የሚገኝ ኃይል አይደለም። ኢሳያስ አፈወርቅ የእድሜ ልኩ ታሪክ ጸረ ኢትዮጵያና ጸረ አማራነት ነው ያሉ ክፍሎች አገር ወዳድ ነን እያሉ ለሻቢያ ሰለባ ሊሆኑ የተዘጋጁትን ስናይ ማፈር ሲያንስም ነው ብለዋል። በኢትዮጵያ ኢኮኖሚ በየዘርፉ ተሰማርተው ሊዘርፉ ባለሀብቶች ተዘጋጅተው በሻቢያም እየተረዱ ነው ተብሏል።
ቅዳሜ ሰኔ 16 ቀን 2010 ዓ.ም ምረት ከስር በተፈቱ ሰዎች እንደተጠራ የተነገረው የህዝብ ስብሰባ በስልት ቦያሬ መዋቅር የተጠራ እንደሆነ ውስጥ አዋቂዎች ያስረዱ ነው ተብሏል። ከዚህ ቀደም በስመ ክፉ በመዋቹ መለስ አንዴ በስብሰናል ሌላ ጊዜ ደግሞ ጠንብተናል ይለው እንደነበረው የአሁኑ የወያኔ ሹም ደግሞ የወያኔን አሸባሪነት ባንደበቱ በመናገሩና ህዝቡ በተለያዩ ሰልፎች ላይ ወያኔ ሌባ እያለ የሚጮሁን አዲስ ወያኔ ሹም ስለደገመው ህዝቡን ለመሸንገል የተሞከረውን ለማጠናከር የአደባባይ ስብሰባ መጠራቱ የሚታወስ ነው። በመስቀል አደባባይ ተጣለ የተባለው ፈንጂ ወይም ቦምብ ሆን ተብሎ በወያኔ በስልት የተቀነባበረ እንደነበር ሁኔታውን በጥልቀት የተከታተሉ የፖለቲካ አዋቂዎች ያስረዳሉ። ይህ የቦምብ ድራማ ቅንብር ያስፈለገበት ለወያኔው ሹም የህዝብ ድጋፍ ለመገንባት ታልሞ የተቀነባበረ መሆኑ ድርጊቱ ራሱ ይናገራል ተብሏል። ሆን ተብሎ አኩራፊ የወያኔ ህወሓት የፖሊስ ባልደረቦች እንዳቀነባበሩት የሚናፈሰው ሆን ተብሎ ጭፍን የህዝብ ድጋፍ ለማሰባሰብ ነው ተብሏል። እንዲህ ያለን ድርጊት ለመፈጸም የተዘጋጀ ቡድን በምንም ሁኔታ የፖሊስ መኪናን ሊጠቀም አይሞክርም የተባለ ሲሆን እንዲህ ያለ ድርጊት ሊካሄድ የሚችለውም በአደባባዩ የተለያዩ አቅጣጫዎች ድርጊቱ ሽፋን ሰጪዎች በመመደብ ነው ተብሏል። የተያዙት ሰዎች አለባበስ አለባሌ መሆኑም የጉዳዩ ድራማነት በእጅጉ እያጎላው ነው። የፈሰሰው የህዝብ ደም ወያኔ እድሜውን ለማራዘም ይጠቀምበት እንደሆነ አያጠራጥርም በማለት በርካቶች አስተያየታቸውን ይሰነዝራሉ። ከሁሉም በላይ ደግሞ የአሜሪካው FBI ምርመራውን ለማገዝ መምጣቱ የቦምብ ፍንዳታውን ድራማነት አፍጦ አውጥቷል እየተባለ ነው።
በአገራችን አሁንም መጥፎ ያፈናና ጸረ ዴሞክራሲ ባህል እየታየ ነው ያሉ ክፍሎች አዲሱን ሹመተቸት እንደ ወንጀል እየተቆጠረ ተቾችም አፍዝጉጫና እየደረሰባቸው መሆኑን አጋልጠዋል። በኢየሱስ የተቀባ መሪ በመሆኑ ሰውየውን መተቸት ጸረ እግዚአብሔር ጸረ ኢትዮጵያ መሆን ነው በሚል ራስ ሊያስደፉ የተነሱ ክፍሎች የህዝብን መብት ለመርገጥና ሲረገጥም እሰየው ለማለት ተነስተዋል ያሉ ታዛቢዎች ወያኔዎች ሰውየው ያምባገነን ዝንባሌ እያሳየ ነው የሚሉት የሚታመን እንዲሆን ሊያደርጉት ነው ስጋታቸውንም ገልጸዋል። ከአዜብ አርካበ ደብረ ጽዮን ሻቢያ ጋር መደመር ጸጋ ነው ተገቢ ነው የሚለን አገዛዝ አገር ወዳድ ብሎኑ የላላ ነው ያሉ ክፍሎች ብዙ ተባዙ ምድርንም ሙሏት አለንጂ መጽሐፉ ተደመሩ በሚል ማነቆና ውሱን ምርጫ መሰማራትን አልመከረም ሲሉም ተችተዋል። አዲሱን የወያኔ ሹም መተቸትና መቃወም መብታችን ብቻ ሳይሆን ግዴታም ነው ያሉ ዜጎች ይህ ግለሰብን ማወደስና ጣዖት ደረጃ ማድረስ ከዴሞክራሲ ጋር የተጻረረ ከመሆኑም በላይ ወገኖቻችን ደማቸውን የገበሩት ለዚህ ሳይሆን ለዴሞክራሲ ነው ሲሉ አሳስበዋል።
ያኔ የህልውናው አስከባሪ ከሆኑት አንዱ ለሆነው ፌደራል ፖሊስ ሁልቻዎችን እየቀያየረ መሆኑ ተነገረ። ወያኔ ፌደራል ፖሊስ የሚባለውን በህዝብ እንደ ጠላት የሚታየውን ኃይል ሲያደራጅ ቀዳሚ ዓላማው ህዝባዊ እንቅስቃሴዎችን ለመክታት እንደሆነ የሚታወቅ ነው። ይህ የፖሊስ ኃይል የህዝብ ደም በማፍሰስ የአካልና የስነ ልቦና ጉዳት እያደረሰ በህዝብና በሀገራት ዘራፊነት የሚወነጀል ነው ተብሏል። በቅርቡ ወያኔ ራሱን እንደ ካርታ ጨዋታ እየበወዘ ባለበት በሶስት ወራት ጊዜ ውስጥ ለፌደራል ፖሊስ ኮሚሽነርነት በቅርቡ ለሁለተኛ ጊዜ ሹመት መስጠቱ ታውቋል። የዛሬ 3 ወር ቀድሞ የወያኔ ብሔራዊ የስለላ ድርጅት የጌታቸው አሰፋ ምክትል የሀገር ውስጥ የስለላ ክፍል ይመራ የነበረው ያሬድ ዘሪሁን መሾሙ የሚታወስ ሲሆን የሰው በግል ችግር በሚል ሰበብ ኃላፊነቱን መልቀቁ ሲታወቅ በሱ ምትክ ለ10 ዓመታት በኬንያ የኢትዮጵያ ኤምባሲ አማካሪነት ሲሰራ የነበረው ዘይኑ ጀማል መሾሙ ታውቋል። የፌደራል ፖሊስ ሹማምንት በህዝብ ደም ይጠየቃሉ ሲባል ዋነኛው ተጠያቂና በ1997 ዓ.ም በሺዎች የሚቆጠሩ ወጣቶችን በብር ሸለቆና በዴዴሳ በረሃ ጫካውስ በመጣል በአራዊት እንዲበሉ ያደረገው አረመኔው ወርቅነህ በአሁን ወቅት የውጭ ጉዳይ ሚኒስቴር ሆኖ ተንደላቆ መቀመጡ ከህዝባዊ ፍርድ ሊያስመልጠው እንደማይችል ብዙዎች ያስረዳሉ።
ከግብጽ ሾልኮ እየወጣ ያለው መረጃ ወያኔ የአባይን ግድብ ስራ ሊያቆም መወሰኑን አዲሱ ሹም ነግሮናል የሚል መሆኑ ተገለጠ። በአዲሱ ሹም የተጀመረውን የህዝቡን የሽግግር መንግስት ጥያቄ ወደ ጎን ያሽቀነጠረውን ሂደት ለመደገፍ ሻዕቢያና ግብጽን ማግባባትና ከሹሙ ጎን ማሰለፍ በተባለው መሰረት ባለፈው የወያኔው ጠቅላይ ሚኒስትር ግብጽ ሂዶ ለመሪው ለአልሲሲ የገባው ቃል ግድቡ ግብጽን የሚጎዳ ከሆነ የሚቋረጥ መሆኑንና ለማንኛውም ገንዘብ ባለመኖሩ ስራው ተስተጓጉሎ የቆየ መሆኑንም አምኖ ብዙ ወጪ ጠያቂ መንግስት እቅዶች ቆመው በግል ባለሀብቶች እጅ ይግቡ በተባለው መሰረት የግድቡ ስራ በዚህም በዚያም የሚቆም መሆኑን አምኖለታል። ይህን መረጃ አልሲሲ ለአረቦች ለእስራኤልና አሜሪካ ያስተላለፈ ሲሆን ቀስቀሶ የነበረው የግድቡ ስራ ማለትም በሙስናው ጀነራል በክንፈ ዳኛው ሻጥር ቆሞ ቀር መሆኑን በስራ ላይ መዋል ይገባዋል መባሉን በጉዳዩ ላይ በይፋ ትችት ከማድረግም መቆጠር እንደሚገባ እንደተደረገ ሊታወቅ ተችሏል። መለስ ዜናዊም በጊዜው ከሆስኒ ሙባረክ የግብጽ መሪ ጋር ኢትዮጵያን የሚጎዳ ስምምነት መፈራረሙን የጠቀሱ ክፍሎች የግድቡ ስራ ከተጠናቀቀ ወደ ግብጽ የሚፈሰው ውሃ የግድ የሚቀንስ መሆኑን ግብጽ ታውቃለችና ይህ እንዳይሆን ማደናቀፉ ዋና ትኩረት ሆኖ ይቆያል ብለዋል። የግብጽን ጥቅም ማስተበቀና አገራችንን ለሻቢያ ከፍቶ ማስጠቃት ማስበዝበዝ ያዲሱን ሹም መደላደል ያረጋግጣል ያሉ ክፍሎች አቁን ህዝብ እንዳይረዳ በሐሰት ዜና ጋጋታ ውጅምብር እየፈጠሩ ነው ብለዋል።
ያኔ በዘንድሮ አመት ለአንድ ሚሊዮን ስራ አጦች የስራ ድል መስጠቱን እየተናገረ ቢሆንም ሀቆ ግን ከምን ጊዜውም በላይ የስራ አጥ ቁጥር እየጨመረ መሆኑን ከተለያዩ ምንጮች የተገኙ መረጃ ያስረዳል። በየአመቱ ከተለያዩ ዩኒቨርሲቲዎች የሚመረቁ ተማሪዎች በተማሩበት የትምህርት መስክ ቀርቶ የለት ጉርስ ለማግኘት የሚያስችላቸው ስራ ማግኘት ላም አለኝ በሰማይ ወጥቶንም አላይ እንደሚባለው ሆኗል ይባላል። ከሙያ ተቋማትና ከዩኒቨርሲቲዎች ከተመረቁ ከአምስት አመት በላይ የሆናቸው ወጣቶች ቁጥሩን ቤቱ ይቁጠረው የሚባለው ነው ተብሏል። በሚሊዮኖች የሚቆጠሩ ወጣቶች ስራ አጥነት የተፈረደባቸው ይመስል የሚሉ ብዙዎች ናቸው። በቅርቡ የህንፃ ግንባታዎች በግንባታ አቃዎች በእጅጉ መወደድ የባንክ ብድር በማጣት ሳቢያና የአንዳንድ የግንባታ አቃዎች ከገበያ መጥፋት ሳቢያ እየተቋረጡ በመሆኑ በሺዎች የሚቆጠሩ ባለሙያዎች ለስራ አጥነት ተጋልጠው በየአስፋልት ዳሩ ተቀምጠው ይታያሉ። ይበንዲ እንዳለ በስራ አጥነት እየተንገፈገፉ በሺዎች የሚቆጠሩ ወጣቶች በዚህ ወቅት በአመቻቸው አቅጣጫ ወደ ጨለማው የስደት ዓለም እየተጓዙ መሆናቸውን መረዳትም ተችሏል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
በቆንጂት ብርሃን 2002 ዓመተ ምህረት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ክፍል 23 ፍሬወት ስራና ትምህርት መጀመሯ ህይወቷን ለወጠው። በስራዋ ያገኘችው ተጨማሪ ገቢ ከለወጠው ቁሳዊ ህይወቷ ይልቅ መንፈሳዊ እርካታዋ ከፍ ያለ ሆነ። በመስሪያ ቤትና በትምህርት ቤት ከበርካታ ሰዎች ጋር እንደመዋሏ የማህበራዊ አድማሷ እየሰፋ መጣ። እንደተለመደው ሁሉ ምዘናዋ አይቋረጥም። በሚሰጡ አስተያየቶች፣ በሚቀርቡ ጥያቄዎች፣ በሚሰነዘሩ ግምቶች ለሰዎች የምትሰጣቸው ቦታ የተለያየ ነው። እናም ከሰዎች ጋር ያላት ግንኙነት የሚመሰረተው በምዘናው ላይ ነው። ለፍሬውት የምዘና የሚያገለግለው የቀረበ ግንኙነት ለመፍጠር እንጂ ለማህበራዊ ኑሮዋ ለየት ያለ መርህ አላት። መንፈሰ ጠንካራ ሰው ከሰይጣንም ጋር መኖር ይችላል የሚለውን ትከተላለች። ከማንም ሰው ጋር ለመኖር ትችላለች። ፍሬ ስለድሜ አትጨነቅም። ከሁሉም ጋር እንደ ሁኔታው መኖር ትችልበታለች። ከተላላቆቿም ሆነ ከተናናሾቹ ጋር መግባባት ለሷ በጣም ቀላል ነው። በረፍት ቀናትና ባንዳንድ አጋጣሚዎች ወደነ ፍሬ ቤት የሚመጡ ሰዎች በርከትከት እያሉ ሄደዋል። ልጆቿ በዚህ በጣም ተደስተዋል። የፍሬ ልጆች እንዳጎታቸው የሚያዩት ዘውዱን ነው። ከተወሰኑ ሌሎች የፈቃድ ጓደኞች ሌላ የሚያውቁት ጎረቤቶቻቸውን ብቻ ነበር። አሁን ግን አንዳንዶቹ ሰዎች አልፎ አልፎ ልጆቻቸውን ማምጣት ጀምረዋል። ሩታና ማቲ ከጎረቤት ልጆችና ከትምህርት ቤት ጓደኞቻቸው ተጨማሪ ጓደኞች ኖሯቸው እቤት የሚመጡ ሰዎች ሰብሰብ ሲሉ የማይነሱ ጉዳዮች የሉም። ማህበራዊ፣ ኢኮኖሚያዊ፣ ስነልቦናዊ ጉዳዮች እስከ ጥግ ድረስ ይወራሉ። አንድ ነገር ላይ ብቻ ሳይነጋገሩ ስምምነት ላይ የደረሱ ያህል ዘለቅ ያለ ወሬ አይወራም። ፖለቲካ ክልክል ይመስላል። አንዳንዴ ፍሬውት ድንቅ እስኪላት ድረስ መመሳሰል ታያለች። ማን ያውቃል? ይሄ ሁሉ ሰው ካንድ ምንጭ የፈለቀና ባንድ መንገድ የተጓዘ ወቅት ያስከተለው መከራና ሰቆቃ የፈጠረው ፍርሃት አፉን የሸበበው ትውልድ ይሆናል ትላለች። የእውነትም ብዙዎቹ እሷንም ጨምሮ እርም ፖለቲካ ያሉ ይመስላሉ። ፍሬውት የመስሪያ ቤትም ሆነ የትምህርት ቤቷ ሰዎች መጥተው ሲጫወቱ ደስ ይላታል። ብዙውን ጊዜ መጥተው ሲሄዱ እሷ ደግሞ ወደ ትዝታዋ ትገባለች። በየቦታው እንዲህ እንደነሱ ሳይነጋገሩ ተግባብተው ቢያንስ ተመሳሳይ ጉዳዮች አንስተው ሊወያዩ የሚችሉ ፍርዬ የኛ ሰዎች የምትላቸው ሰዎች መኖራቸው ደስ ይላታል። ግን አንተ ነህ የት ደርሶ ይሆን? በሕይወት ይኖር ይሆን? በማለት መልስ የማታገኝለትን ጥያቄዋን ትጠይቃለች። ማን ያውቃል? እናንተንህም እንዲህ እንደሷ በያሉበት ቦታ የየራሳቸውን ማህበራዊ ቡድን መስርተው ሊኖሩ ይችሉ ይሆናል። እማ ለምንድነው ሰዎቹ ሲሄዱ ምታዝኘው? አለቻት ሩታ አንድ ቀን ሰዎቹ ሲሄዱ ፍሬ በሐሳብ ጭልጥ ስትል ተመልክታት። አዝናለው እንዴ ሩታዬ? አለች ድንገት ብላ። አዎ ሁል ጊዜ ትተክዣለሽ አይታወቅሽም? አለቻት። አባቴ፣ እናቴ፣ ወንድሜ ሞተውብኛል ብዬ ነግሬሽ የለ? እነሱ ትዝ እያሉኝ ነው አለቻት። ሩታ ነገሩ ባይገባትም ሌላ ጥያቄ አላቀረበችም። ደግሞ ጓደኞቼም ሞተውብኛል አለቻት ግራ መጋባቷን ተመልክታ። ምን ሆነው? ብዙ ናቸው እንዴ? አለች ሩታ እያዘነች። አዎ ብዙ ናቸው። ለምን እንደሞቱ ሌላ ጊዜ ነግርሻለሁ። ምስቅልቅል ያለው ሐሳቧ ሌላ ለማለት አላስቻላትም። ለማንኛውም ፍሬውት ኑሮዋም ሆነ ማህበራዊ ሕይወቷ ወደ ተሻለ አቅጣጫ እየሄደ መሆኑ ይሰማታል። በተለይ ትምህርት መጀመሯ ለብዙ ነገሮች ወሳኝ መሆኑን ታስባለች። ስትጨርስ እድገት ልታገኝ ትችላለች። ከዛ ትምህርቷን ለመቀጠል ይመቻታል። ጊዜው ይርዘም እንጂ በሕይወት ያለመችውን እንደምትደርስበት እርግጠኛ ነች። አዎ እድሜዋ ገና ነው። ብዙ መስራት ትችላለች። የህይወት ዓላማዋን ለማሳካት ጊዜው አይረፍድባትም። አንድ ቀን ፍሬወት ለምሳ ወደ ቤት ስትገባ ፈቃደን ቤት አገኘችው። እንደሚመጣ አልነገራትም። ተቀየርክ? አለችው ገና ስታየው። አልተቀየርኩም አለ የተሰላቸ በሚመስል ሁኔታ። ምን ነው ደና አይደለም እንዴ? አለችው ደግሞ ሰላምታውም ቀስቀዝ ስላለባት። ቤስ ገባ ስላላገኘውሽ እንዴት እንዳስጠላኝ አላት። ጥቂት ቆይቶ ስራ መጀመሪያን ታውቅ የለ? አለችው ምሳ እንድታቀርብ ለሰራተኛዋ ነግራ። ምሳ በልተውና ቡና ጠጥተው እንደጨረሱ ወደ ስራ ለመሄድ ተነሳች። ፈቃደ መከፋቱ ከፊቱ ላይ እየተነበበ ወደ መኝታ ቤት ገባ። ተከትላው ገባችና ተሰናበተችው። እሷን ብትሆን ትታው ስትሄድ ቅር እያላት ነበር። ፈቃደ ወደ ስራ ሳይመለስ ከጠበቀችው በላይ ቆየ። ግራ ቢገባትም ለምን ብዙ እንደቆየ አልጠየቀችውም። ልጆቹም አባታቸውን በማግኘታቸው ደስታቸው ከፍተኛ በመሆኑ እንዴት ቆየ ማለት የነሱንም ደስታ መቀማት ሆነባት። ቢሆንም ዘወትር ከሐሳቧ አውጥታው አታውቅም። ሁል ጊዜም እሁድ እነ ፍሬ ቤት ለየት ያለ ነው። ጠዋት ቤተ ክርስቲያን ሄደው ከተመለሱ በኋላ ሁሉም የየራሳቸው ሥራ አላቸው። ሩታና ማቲ መኝታ ቤታቸውን ያጸዳሉ፣ ልብሶቻቸውን በተገቢው ቦታ ይከታሉ፣ ደብተርና ወረቀቶቻቸውንም ያስተካክላሉ፣ ካልሲዎቻቸውን ያጥባሉ። ፍሬ ደግሞ ለየት ያለ የእሁድ ምሳ ለማዘጋጀት ከሰራተኛዋ ጋር ጉድ ጉድ ትላለች። ፈቃደ ቤት ሲኖር ደግሞ መኝታ ቤታቸውን ያጸዳል፣ ቁምሳጥናቸውን ያስተካክላል። 7 ሰዓት ሲሆን ሁሉም የሥራ ድርሻውን ጨርሶ የምግብ ጠረጴዛው ላይ መገናኘት ነው። በደስታ ምሳቸውን ይበላሉ። ከዚያ በረንዳ ላይ ወጥተው ከጎረቤቶቻቸው ጋር ቡና ይጠጣሉ። ቡና እየጠጡ ጨዋታቸው ሞቅ ይላል። ጥራ በረድ ሲል ወጣ ብለው ኦሲስ ይሄዱና መሸትሸት እስኪል ይቆያሉ። አንድ ውድ ታዲያ እንደ ተለመደው ኦሲስ ሄደው እንደ ተቀመጡ ልጆቹ በራሳቸው ጨዋታ ሲጠመዱ እንደምንም ራሷን አበረታታችና ረፍትህ እስከ መቼ ነው? አለችና ጠየቀችው ፈቃደን። የምን ረፍት? አለና ጥያቄዋን በጥያቄ መለሰላት። እንዴት የመጣኸው ለረፍት መስሎኝ? አለች በመጠኑ ደንቀጥ አድርጓት። ተመልሼ የምሄድ እንኳ አይመስለኝም አላት ቀዝቀዝ እንዳለ። አልገባኝም፣ ስራ ለቀሃል ማለት ነው? ምን ችግር አለው? አንቺ እየሰራሽ አይደለም? ከምርህ ነው ወይስ በደሞዜ ትንሽነት እያሾፍክ? ቀልዱ ቀልድ ነው። ቅያሬን ካልጨረሹልኝ ተመልሼ አልሄድም። ፈርጠም አለ ፈቃደ። ቅያሬ እየሞከረ መሆኑን ስለምታውቅ ብዙም አልገረማትም። ቅያሬው ሳይሳካ ወራት ተቆጠሩ። ፈቃደን እልህ ያዘውና መልቀቂያ አስገባ። መስሪያ ቤቱ መልቀቂያውንም መስጠት ፈቃደኛ ሳይሆን ቀረ። ሁኔታውን በትዕግስት መያዝ እንዳለባቸው ተነጋገሩ። የፍሬ ትምህርት መጀመር ለፈቃደ ሥራ ስለፈጠረለት ጊዜውን በማንበብ ያሳልፋል። ከሥራ ስትመለስ ያነበበውን ያስረዳታል። ለእሷ ሕይወት በጣም ቀለላት። ለልጆቹም ጥሩ አስተማሪ ሆናቸው። እናም ደስታቸው አልጎደለም። ጊዜው በረዘመ መጠን ግን ያለቻቸውን እያወጡ መኖር አሳሳቢ እየሆነ መጣ። የፍሬ ደሞዝም ብዙውን ወጪ መሸፈን አይችልም። ፈቃደም መበሳጨት ጀመረ። መልከቂያ ባይኖረውም አንዳንድ መስሪያ ቤቶች የሥራ ማመልከቻ አስገባ። ሆኖም መጨረሻው ያው ነው። መልከቂያ ይጠይቁታል። በዚያ ምክንያት ሥራው ለሌላ ይሆናል። አንድ ቀን ጠዋት ፍሬ ወደ ሥራ ለመሄድ ስትወጣ፣ ዛሬ አሰላ ሄዳለሁ፣ ካልመጣሁ አታስቢ አላት ፈቃደ። ምን ነው? ምን አገኘህ? አለችው። ጓደኛዬ የጭላሎ እርሻ ልማት ድርጅት ሥራ አስኪያጅ ነው፣ ሥራ ካለው ጠይቀዋለሁ አላት። ነገ ግን ትመጣለህ አይደል? ብላ የመምጫውን ጊዜ አረጋገጠች። ምን እሰራለሁ? እመጣለሁ አላት። ፈቃደ እመጣለሁ ባለበት ሰዓት አልመጣም። ፍሬ ተጨነቀች። ሁኔታውን ልትጠይቅ የምትችልበት ምንም መንገድ የላትም። የምትገባበት ጠፋት። ጭንቅ ሲላት መቼም የምታስታውሰው ዘውዱን ነው። ቤት ሄደችና ሁኔታውን አስረድታ አሰላ ለመሄድ ማሰቧን ነገረችው። ቢሮ ደውሎ አስቸኳይ የቤተሰብ ጉዳይ እንደገጠማት እንዲነግርላትና ልጆቿን እንዲያዳምጥላት ነገረችው። አይ ፍሬ፣ አንቺ እኮ የምታስቢው እንደ ሚስት ሳይሆን እንደ እናት ነው አላት ዘውዱ። ወደ ቤት ስትመለስም ጭንቀት አልለቀቃትም። በሐሳቧ የሚመጣባት ነገር ሁሉ የሚዘገንን ቢሆንም ሰላም እንዲሆን እየተመኘች ቤት ገባች። ሳሎን ስትገባ ግን የፈቃደን ድምፅ ሰማች። በደስታ ዘላ ወደ መኝታ ቤት ገባች። ፈቃደ ለማቲ ሂሳብ እያስረዳ አገኘችው። በደህና ነው ፈቃደ እያለች ለሰላምታ አጠገቡ ስትደርስም ማስረዳቱን ቀጠለ። እንዴ ሰላም በለኝ እንጂ አለች፣ ንዴትም ቁጣም በተቀላቀለበት አነጋገር። የት ሄደሽ ነው? ሰላምታዋን ችላ በማለት ጠየቃት። ማቲ ቀስ ብሎ ወጣ። ሰላምታው አይቀድምም? አለችው ጠጋ እያለች። ከዚህ ሰው ጋር ያለሽን ግንኙነት መተው አትችይም ማለት ነው አለና የበለጠ አናደዳት። ስማ ፈቃደ፣ አሁንስ በጣም ያበዛኸው አይመስልህም? ጭንቅ ሲለኝ የምሄድበት ሰው ያስፈልገኛል። አንድ ያለን የጋራ ጓደኛ ደግሞ እሱ ነው። ዛሬም ጥርጣሬ አለህ ማለት ነው? ባይገርምሽ ለሱም በቀጥታ ነግረዋለሁ አላት። እሱም ተናዶ ጤነኛ ካልሆንክ ብቻ ነው ይህን የምታደርገው አለችውና ከመኝታ ቤት ወጣች። ሳሎን ገብታ ተቀመጠች። እንደገና ደግሞ ወጣችና በረንዳ ላይ ቆመች። እሷ በእነዚህ ሁለት ቀናት ስለሱ በማሰብ ያሳለፈችውን ጭንቀትና እሱ የሚሄድበትን መንገድ እያሰበች ተብሰለሰለች። ፈቃደ በእንዲህ ያሉ ጉዳዮች ላይ ያለው ባህሪና ሌላው ሰብዕናው ሁል ጊዜም አይጣጣምላትም። እንዲህ አይነቱን የትዳር ሕይወት ደግሞ እንኳንስ ለእሷ ለማንም ሰው አትመኘውም። እንዴት አድርጋ ነው ለፈቃደ ልቧን ልታሳየው የምትችለው? በምን መንገድ ነው ሊግባቡስ የሚችሉት? መኝታ ቤት እንዳለ ሲጠራት ሰማችው። ለጥሪው መልስ መስጠት አስጠላት። ልጆቿ መኝታ ቤታቸው መኖራቸውን ታውቃለች። ምን ሊሰማቸው ይችላል? ወደ መኝታ ቤት ገባችና ምን ነው አለችው። ቁጭ በይ አላት አልጋውን እያመለከታት። ማቲ ተቀምጦበት የነበረው ወንበር ላይ ተቀመጠች። አጠገቤ መቀመጥ አስጠላሽ አላት። ምን በደልኩ ፈቃደ? ለምንድነው እንዲህ አእምሮዬን የምትበጠብጠኝ? አለችው። ተነስቶ ወደ አጠገቧ መጣና ቆመ። የቱን ያህል እንደምሰስትልሽ ታውቂያለሽ? ያ ስስት ነው እንዲህ የሚያደርገኝ። ከሌላ ወንድ ጋር የመሆንሽን ነገር ገና ሳስበው ያመኛል። አንተ ብቻ ነህ ለወደድከው ሰው መሳሳው? ምን ነው ከሌላ ሴት ጋር ስትሆን ራስህን በኔ ቦታ አታደርገው? ወንድ ስለሆንክ ላንተ ይፈቀዳል፣ እኔ ግን ባልፈጽመው ገና ስላሰብከው ብቻ እንደፈለክ ትናገረኛለህ። ያ በዚያ መከራ ውስጥ በጥንካሬ ያደነቅኩት ፈቃድ እንዲህ ይሆናል ብዬ በፍጹም አስቤም አላውቅም። በውስጧ የታጨቀውን ነገር ለመናገር ገና ስትጀምር አቋረጣት። በቃኝ ፍርዬ፣ ይበቃኛል። ትክክል ያለ መሆኔ ተሰምቶኝ እኮ ነው ይቅርታ ለመጠየቅ የጠራሁሽ። እባክሽ ተረጂ፣ ሁለተኛ እንዲህ አይነት ነገር አላነሳም አላት። ከዝምታ የተሻለ ምርጫ የላትም። እናም ዝም አለችው። ይሄ ደግሞ በጣም ይገርማታል፣ ይቅርታ ለመጠየቅ ያለው ፍጥነት። ግን ደግሞ ተመሳሳይ የሆነ ስህተት ከመፈጸም ራሱን አይገታም። እናም የፈቃደ ነገር በጣም ግራ ያጋባታል፣ ከምን ጎራ እንደምትመድበው እስከሚጠፋት ድረስ። ሰኞ እሄዳለሁ አላት። ደግሞ ጥቂት ቆይቶ የት ብላ ለመጠየቅ የሚያስችል ሞራል አጣች። ሁኔታው ከዝምታዋ የሚመልሳት ሊሆን አልቻለም። እባክሽ አናግሪኝ፣ ትናንትም መምጣት ያልቻልኩት አዲስ አበባ መሄድ ስለነበረብኝ ነው። እሺ ይሁን አለችው እንደምንም ተጣጥራ። ስለ አዲሱ ስራው እንደነገሩ ተነጋገሩ። ፍሬወት ፈቃደ ወደ አዲሱ ስራው በመሄዱ ደስ አላት። አብረው ሆነው ሰላም ከሚያጡ መሄዱ በጣም የተሻለ ነው። እሱ ሲሄድ ሕይወትን እንደሚከብዳት ብታቀውም መሄዱን መረጠችው። ፈቃደ እንደተለመደው በበዓላት መጣ እያለ እየጠየቃቸው ሕይወት ቀጠለ። ልጆቻቸውም አደጉ፣ እሷም በስራዋ በረታች። ሩታ 16 ማቲ ደግሞ ወደ 14 ዓመት እየተጠጉ ነው። አይታ የማትጠግባቸው ልጆቿ የደስታዋ ሁሉ ምንጮች ሆኑ። ጉዳቷን ሁሉ የተካሰችባቸው፣ የሕይወትን አስቀያሚ ገጽታዎች ሁሉ የምትረሳባቸው የሕይወቷ ፈርጦች ናቸው ልጆቿ። ፍቅርና ትዳር ግን የጠበቀችውን ያህል ሆኖ አላገኘችውም። ለሌሎች ምሳሌ ይሆናል ያለችው ትዳር እንኳንስ ምሳሌ ሊሆን እንደ ማንኛውም ትዳር የሚታይ አልመስልሽ አላት። ቀስ በቀስ ፈቃደ ለአራትና ለአምስት ወራት ሳይመጣ መቆየት ያዘ። ምን ሆኖ ይሆን እያለች መጨነቁ ባሰባት። በየወሩ የሚልክላት ገንዘብም ጊዜውን ጠብቆ መድረስ አቃተው። የምትጽፋቸውም ደብዳቤዎች መልስ አልባነት እየተደጋገመ መጣ። በዓላት መጥተው አለፉ። ፈቃደን የበላ ጅብ ግን አልጮህ አለ። ማሰብ ብቻ ሳይሆን መበሳጨትም ጀማመረች። አንዳንዴ ሐሳብ፣ ንዴትና ብሶት ሲበዛባት ወረቀትና እስክሪብቶዋን ስታ ስሜቷን ትጽፈዋለች። ስሜቷን ወረቀት ላይ ብታሰፍርም በአእምሮዋ የሚመላለሱ ጉዳዮች በርካታ ቢሆኑም ከፈቃደ ጋር ተነጋግረው መፍትሄ ሊሰጧቸው አልቻሉም። ከሁሉ በላይ እረፍት የሚነሳት ደግሞ በዚህ አይነት ሁኔታ እስከ መቼ መዝለቅ እንደሚቻል ስታስበው ነው። እግዚአብሔር ላለፈው እንዲጠብቃት ተማጸነች። ለወደፊቱ ግን አለች ለራሷ፣ ኧረ በፍጹም ተለያይቶ መኖር አያስፈልግም። በቃ ፈቃደ ለአዲስ ዓመት ከመጣ መወሰን አለብን ብላ ደመደመች። ፈቃደ አዲሱን የሥራ ቦታ ወዶታል። የወደደው ግን ተመችቶት ሳይሆን ብዙ ሊሰሩ የሚችሉ ሥራዎች በመኖራቸው ነው። የሱን ሙያ የሚጠይቅ ስራ ኖሮ ለነገ የሚያሳድረው ነገር የለውም። ሰራተኞቹን ወደዳቸው። ሰርቶ የሚያሰራ አለቃ የናፈቃቸው ይመስል የፈቃድን ረፍት አልባ ስራ ያለማጉረምረም ተቀበሉለትና ደስ አሰኙት። እሱም ቢሆን ለነሱ የማያደርገው ነገር የለም። ለስራ የሚያስፈልጋቸው ነገር ጠይቀው የለም የሚል መልስ እንዲሰጣቸው አይፈልግም። በሰራተኝነታቸው የሚገባቸው መብትም እንዲጓደልባቸው አይፈቅድም። እናም ስራ ወጣውና ቤተሰቡን ሄዶ የመጠየቁን ነገር ረሳ። ሌላ ነገር የሚያስበው ማታ አልጋው ላይ ሲጋደም ብቻ ነው። ተኝቶ ሳይሄድ የቆየባቸውን ወራት ይቆጥራል። 2 3 4 ይደነግጣል። ያሁኑ ደግሞ ለየት ያለ ነው። ረፍት ሊሞላ ያስብና ስራውን ሲመለከት እቺኛዋ እስክትጠናቀቅ ይልና ወደ ስራው ይመለሳል። አንዳንዴ ደግሞ የፍሬዎትንና የልጆቹን ደብዳቤዎች ያወጣና ያነባል። መልስ ያልሰጣቸው ደብዳቤዎች መኖራቸው ያስጨንቀዋል። ሊጽፍ ሲሞክር ያከተዋል። ሲሄድ ስራ የቱን ያህል እንደሚበዛብኝ ይነግራታለሁ ይልና ደብዳቤዎቹን ሰብስቦ ያስቀምጣቸዋል። ከሁሉም በላይ ደግሞ ደሞዝ ሳይልክ የቀረባቸውና የፍሬዎት መልእክት ሲደርሰው የደነገጠው ድንጋጤ ትዝ ይለዋል። ሁለተኛ አልምደኝም ብሎ ስንት ጊዜ ለራሱ ቢነግረም በተከታዩ ወር በመድገሙ ፍሬዎት ምን ሊሰማት እንደሚችል አስቦታል። አሁንስ ደርሼ መምጣት አለብኝ ብሎ ወሰነ። አንድ ወቅት ወደ ቤት መሄድ ሲወስን አንዳች ነገር ከበደው። ዘውዱን አስታወሰ። ዘውዱን ባሰበ ቁጥር ስሜቱ ዝብርቅርቅ ይልበታል። የዘውዱን ጥሩ ሰው መሆን አንድም ቀን ተጠራጥሮ አያውቅም። እስር ቤት በነበሩበት ጊዜ ዘውዱ ይመክረው የነበሩ ምክሮች ከብዙ ነገሮች አድነውታል። ዘውዱ ደግና ተጨናቂ፣ ለሰው ሲል ብዙ ማይል የሚጓዝ ሰው መሆኑን ከሱ በላይ ሊመሰክር የሚችል የለም። የፍሬዎትንና የዘውዱን መቀራረብ ግን ከዚህ አንጻር ብቻ መመልከት አልቻለም። ለበርካታ ጊዜያት ከራሱ ጋር ተጨቃጭቋል። ፍሬዎትንም ሆነ ዘውዱን እሱ በሚያስበው መልኩ ማሰብ ኃጢአት እንደሚሆን ለራሱ በተደጋጋሚ ነግሯል። ግን ድንገት ዝብርቅ ይልበታል። ራሱን መቆጣጠር እስኪያቅተው ድረስ ያበሳጨዋል። ጥቂት ቆይቶ ይቅርታ ሊጠይቃት የማይሆን ነገር ተናግሯታል ፍሬዎትን። እንዲህ አይነት ሐሳብ ከአእምሮ አልወጣ ሲለው ከቤቱ ወጣ ይላል። አንድ ቀን በዚሁ ስሜት ከራሱ ጋር ሲነታረቅ ቆየና ከቤት ወጣ። ራሱን ለማዝናናት በመፈለግ መጠጥ ወሳስጆ ሳለ ያገኛትን ሴት እንደ ቀልድ አነጋገራት። ስሟን ጠየቃት። መሰረት እባላለሁ አለችው። ሲጫወቱ አመሹና አብረው አደሩ። አብሮነታቸው ቀጠለና ተቀራረቡ። መቀራረብ ደግሞ ወደ አላሰበው አቅጣጫ ይዞት ጭልጥ አለ። ፈጠን ብሎ ራሱን መመለስ አልሆነለትም። ሁሉንም ነገር ትቶት ከሴትየዋ ጋር የጠበቀ ወዳጅነቱን ቀጠለ። ስራ ያዘገየው ሳይንስ አዲሱ ግንኙነት ደግሞ የባሰውን ከቤተሰቡ ለየው። አንዳንዴ ትውስ ሲለውና ወራቱን ይቆጥራል። 8 ወራት ሲቆጥር ዘገነ ነው። ወደ ቤት ለመሄድ አስቦ ለመሰረት ሲያማክራት ተንሰቅስቃ አልቅሳ መሄድ እንደሚችል ትነግረዋለች። ሐሳቡን እርግፍ አድርጎ ይተውና ይቀመጣል። ልጆቹና ፍሬዎት የቱን ያህል እንደሚጠብቁት ቢያውቀውም ብቅ ሳይል በርካታ በዓላት አለፉ። ሁል ጊዜም ግን ለዚህ ሁሉ ምክንያቱ የዘውዱና የፍሬዎት የተበቀ ግንኙነት መሆኑን ያስባል። ለጥርጣሬው ምክንያት ሊሆን የሚችል ማረጋጋጫ ባይኖረውም ጥርጣሬ ውስጥ እንዲገባ ስላደረጉት ያማራቸዋል። አንዳንዴ ወደ ኋላ መለስ ብሎ ታሪካቸውን ሲያስታውስ ያቺ እዚያ መኪና ላይ ለመጀመሪያ ጊዜ ያያት ፍሬዎት ድቅን ትልበታለች። የራሱ ሊያረጋት የቱን ያህል እንደተመኘ ሲያስበው ራሱን ይወቅሳል። ፍሬዎት ያው የድሮዋ ፍሬዎት መሆኗንም አይክድም። ዛሬም ቢሆን የጥሩ ሚስት ምሳሌው ነች። አንዳንዴ ግን የበዛ ግልጽነቷ ያናድደዋል። መጠራጠሩን ያባሰበትን ያን ወቅት እንዴት ይጠላዋል? ምን ነው ባልጠየቅኳት ኖሮ? እሷስ ከዘውዱ ጋር አብረው አዲስ አበባ ድረስ መሄዳቸውን ባትነግረኝ ምን ነበረበት? ይላል ግራ ሲገባው። ወደ ኋላ ተመልሶ ከዘውዱ ጋር አንድ አካባቢ እንዲሰሩ ያደረጋቸውን አጋጣሚም ይወቅሳል። ሁሉም ግን ትርጉም አልባ ይሆንበታል። የቅዱስ ዮሐንስ በዓል ደርሶ ሁሉም የበዓል ዝግጅቱን ተያይዞታል። የተለመደው የፈቃደ መምጫ ጊዜም ተቃርቦ ቀናት ብቻ ቀርተዋል። ፈቃደ ለአዲስ ዓመት በፍጹም ከጳጉሜ 3 አልፎ አያውቅም። ልጆቹም በናፍቆት ይጠብቁታል። እሱም ብቻ ሳይሆን ሲመጣ የሚገዛላቸውን የአዲስ ዓመት ስጦታም ይጠብቃሉ። ፍሬዎት በአሁኑ አዲስ ዓመት ፈቃደ ሲመጣ የወደፊቱ ሕይወታቸውን በአዲስ መልክ ለመጀመር ሊወስኗቸው የሚገቡ በርካታ ጉዳዮች እንደሚኖሩ አስባለች። ውሳኔዎቻቸው ደግሞ ትዳራቸውን የሚያጠናክሩ ሊሆኑ እንደሚገባቸው ታምናለች። መጪውን አዲስ ዓመት በአዲስ መልክ ለመጀመር አስባ ለራሷና ለፈቃደ ስጦታ ለመግዛት ስትዘጋጅ ነው የሰነበተችው። ፍሬዎትና ፈቃደ የጋብቻ ቀለበት የላቸውም። ስለዚህ ለአዲስ ዓመት ለሁለቱም የሚሆን ቀለበቶች ገዝታ በአዲስ ዓመት አዲስ ቃል ተገባብተው ትዳራቸውን እንዲያድሱ የሚያስችል ሁኔታ ለመፍጠር ስታስብ ሰነበተች። ቀለበቱን ገዝታ በስጦታ ወረቀት ጠቅላ ስትሰጠው በጣም ቸኩሎ ሲከፍተው ቀለበቱን ሲመለከትና ሲደነግጥ አይኖቹ የደስታ እንባ ሲያቀሩ እቅፍ አድርጎ ሲስማት የሚያረገው ሲጠፋው በአይነ ሕሊናዋ ሲታያት የራሷ አይኖች እንባ አቀረሩባት። ፈቃደ ሁልጊዜም ለበዓል 15 ቀን ሲቀር ይመጣል። እሷም እንደመጣ ስጦታውን ትገዛለች። የልጆቹን ስጦታዎች ግን አብረው ይገዛሉ። ገንዘቡን አሰናድታ አስቀመጠች። ቀናት አለፉ። ፈቃደ ግን አሁንም አልመጣም። ምን ሆኖ ይሆን? ለመሆኑ ደህና ነኝ ባለመምጣቴ አታስቢ ማለት ማንን ገደለ? ምን ይሻለኛል? ትላለች ፍሬ በጭንቀት። ቀኑ ሲቃረብ አውደ ዓመት መጣው መጣው እያለ አካባቢው ልዩ ስሜት ፈጥሯል። የፍሬ ልብ ግን እንዳዘነ ነው። ሁልጊዜ ማዘን ብቻ ምን ይጠቅማል? ጊዜው እንደሆነ ከተፈጥሮ ቀመሩ ዝንፍ አይል። ጳጉሜ ገባች። የልጆቹን ስሜት ለመጠበቅ ስትል ጳጉሜ 5 በአውደ ዓመቱ መባቻ ቀን ለብቻዋ ሄዳ ለልጆቿ የሚያስፈልጋቸውን ገዛዝታ መጣች። የገዛችላቸውን ልብስና ጫማ ድንገት ላይሆናቸው ቢችላለችና እንዲለኩት አደረገች። በምርጫዎቿ በጣም ደስ ሲላቸው በማየቷ እሷንም ደስ አላት። እማ ያንቺስ? አለች ሩታ የራሷን ለክታ ስትጨርስ። የእውነቷን ነው፣ ላንቺ የገዛሽውን አሳይን አለ ማቲም ከተል አድርጎ። ለኔማ ፈቃደ ሲመጣ ይገዛልኛል አለቻቸው በቀላሉ። መቼ? አሉ ሁለቱም ባንድነት። ዛሬ ይመጣል አለቻቸው። አሁንም ተስፋ አልቆረጠችም። እለቱ እየተገባደደ ሲሄድ ግን ጭንቀቷን መቆጣጠር አቃታት። በደህናው ይቀራል ብላ ለማሰብ መሞከሩም አልሆነላትም። የምትሆነውን አጣች። ወደ 10 ሰዓት አካባቢ ከቤት ወጣች። መረጃ ለማግኘት ነበር የወጣችው። መንገድ ላይ ትርሲትን አገኘቻት። ወዴት ነው ፍርዬ? እኔ ወደ አንቺ ስመጣ አለቻት። አረ እኔም ወደ አንቺ እየመጣሁ ነበር። ታደለ አልመጣም እንዴ? አለቻት። የትርሲት ባለቤት ታደለና ፈቃደ አብረው ነው የሚሰሩት። ዛሬ ገባ፣ መልእክት አምጥቷል አለችና ፖስታ ሰጠቻት። ከትርሲት ተለይታ መልእክቱን እስከምታነበው ቸኮለች። እቤት ስትገባ በችኮላ ፖስታውን ቀደደችው። መልእክቱ የተጻፈው በትንሽ የማስታወሻ ወረቀት ነው። 500 ብሮች ከማስታወሻው ጋር አገኘች። መልእክቱ 3 መስመር ነው። ውድ ቤተሰቦች እንደምን አላችሁ? እኔ እንደ ነገሩ ደህና ነኝ። ለዓመት በዓል መምጣት አልቻልኩም። ከመስከረም 10 እስከ 15 ባለው ጊዜ እመጣለሁ ይላል መልእክቱ። ወሽመጧ ተበጠሰ። ሐዘንና ንዴት በደም ስሮቿ ሲሰራጭ ተሰማት። በጣሽ ወረቀቱን እንደገና ተመለከተችው። የተጻፈበት ቀን ነሐሴ 18 ይላል። አዘነች፣ በጣም አዘነች። ያላንቺ መኖር አልችልም፣ ላጣሽ አልፈልግም፣ አንቺ የሌለሽበት ሕይወት ባዶ ነው ይላት የነበረ ሰው ሳይገናኙ አንድ ዓመት ሞልቶ በአዲስ ዓመት መባቻ እንዲህ አይነት ማስታወሻ ሲልክላት ምን ሊሰማት ይችላል? በቤት ውስጥ የጎደለ ነገር የለም። ጎድሎ የነበረው የፍሬ መንፈስ ነው። የልጆቹን አባታችንስ ጥያቄ መስማት አስጠላት። እንደማይመጣ ነገረቻቸው። ቤቱ በዓል አልመስል ብሎ ጭር አለ። ልጆቿን ለማስደሰት ግን ደስተኛ መምሰል ነበረባትና የምትችለውን ጥረት አደረገች። ካሏት ልብሶች ውስጥ ጥሩን እንዲመርጡላት ለልጆቿ ነገረቻቸውና በሁለቱ ጭቅጭቅ ቤቱ ደመቅ አለ። በኋላ የሁለቱንም ምርጫ እንደምትቀበል ነገረቻቸው። ለዋዜማና ለበዓሉ እነሱም ለዋዜማ የመረጡትን እንዲለብሱ ለበዓል አዲሱን እንዲያስቀምጡ ተስማሙ። በዓሉን በዓል ለማስመሰል ጥረት አደረገች። የእውነትም በዓሉን በደስታ አሳለፉት። ውስጧ ቢያዝንም የፈቃደ ሁኔታ ቢያሳስባትም ከልጆቿ ጋር ግን ለመደሰት ያደረገችው ጥረት ተሳካላት። በዓሉ አለፈና መስከረም 10ን መጠበቅ ያዘች። መስከረም አለቀና ጥቅምት ገባ። ፈቃደ ግን ሳይመጣ ቀረ። ግራ ተጋባች። ወደ አእምሮዋ ሲመጡ የምታባርራቸው ሐሳቦች ሁሉ አሁን አእምሮዋን ማጨናነቁን ተያይዘውታል። ደህና መሆኑን ትሰማለች፣ እሱ ግን የውሃ ሽታ ሆነ። ከሄደ አንድ ዓመት ሊሞላ የቀረው ጊዜ አንድ ወር የማይሞላ ነው። ነገሩ እንቆቅልሽ ሆነባት። ደብዳቤ ለመጻፍ ወሰነችና እስክሪፕቶና ወረቀት አነሳች። ደብዳቤውን ጽፋ ስትጨርስ ደጋግማ አነበበችው። በወቅቱ የነበራትን ስሜት በደንብ ባይገልጽላትም ደብዳቤው እንዲህ ይነበባል። ለውድ ባለቤቴ እንደምን አለህ? እኔ መንኩልጆቹ በጣም ደህና ነን። ከተለያየን አንድ አመት መሙላቱን አወቅ? አዎ፣ አንድ ድፍን አመት ሊሞላ ነው። ሁሉም ነገር እንዲፈጥኖ ያልፋል። መጥፎም መልካሙም ችግሩም መከራውም ብቻ ሁሉም ማለፉ አይቀርም። እኛ በህይወት እስካለን ድረስ ሁሉን እያሳለፍን እንኖራለን። ግን እድሜያችንም አብሮ ያልፋል። ትልቁም ነገር ያለው እዚህ ላይ ነው። እድሜን ወደፊት እንጂ ወደ ኋላ አይመለሱበትም። ካለፈ አለፈ ነው በቃ። ችግርን አሳልፈን ወደ ደስታ አልያም ከተደላደለ ህይወት ወደ ችግር አዘቅ ደግሞ ተመልሰን ወደ ቀድሞ እንደየሁኔታው በህይወት ዘመናችን ልንመላለስበት እንችላለን። ልንመልሰው እንደገና ልናልፈበት የማንችለው እድሜን ነው። ግን እንዴት ያሳዝናል! ያንተን እንጃ እንጂ እኔ በጣም ነው ማዝነው። አቤት የወጠነውን ጅምር ህይወት በወጉ ሳናደርገው ስንት አመታት ተቆጠሩ። ትዳራችን የትዳር ስሙን እንጂ ወጉንና ጣሙን ካጣ ስንት አመታት አለፉ። ግን አመታቱ ፈጥነው ባለፉበት ወቅት ዛሬ የማይባቸው መልክ አልነበራቸውም። ያኔ አላማና ተስፋ ነበረኝ። አንዱ አመት ሲያልፍ ተከታዩን በተስፋ እጠብቅ ነበር። አላማዬን ከግብ ለማድረስ ጥንካሬ እንደሚያስፈልገኝ እየተሰማኝ ራሴን አበረታትቼ በተስፋ ቀጣዩን አመት በአዲስ ጥንካሬ ለመቀበል ወስን ነበር። ያለቀውን አመት ስንጀምር ያቀድነው እቅድ ትዝ ይልሃል? እቅዳችንን ተግባራዊ ለማድረግ በእኔ በኩል የምችለውን ሁሉ ከመፈጸም ወደ ኋላ አላልኩም። አንተ ግን የውሃ ሽታ ሆነ ቀረ። እንኳንስ የተሻለውን አፈጻጸምህን ልታሳየን አውዳመትንም አብረህን ለመዋል ጊዜ አጣ። እረ እኔ ግራ ገብቶኛል። ልንገርህ፣ ትዳራችን ትዳር የሚያሰኘውን ሁኔታ ሳያሟላ፣ የቤተሰብን ትክክለኛ ትርጉም ሳይዝ፣ የልጆቻችን የወደፊት ሕይወታቸው መሰረት የሚገነባበትን ወሳኙን የእድሜ ክልል ሊያልፉ በመሆናቸው ያሳዝኑኛል። ሕይወት ገንዘብ ማግኘት ብቻ አይደለም። እኔና ልጆቼ ከምንጊዜውም በላይ መንፈሳዊና ቁሳዊ ሕይወትን ያካተተ ቤተሰባዊ ሕይወት እንፈልጋለን። ስለዚህ ፈቃደ እንድትመጣና እንድንነጋገር ያስፈልጋል። መልካም አዲስ ዓመት እንዲሆንልህ እመኛለሁ። ደብዳቤውን በትርሲት ባለቤት በታደለ ልትልክለት ነበር የጻፈችው። ስሜቷ ግን አልፈቅድ አላት። ደብዳቤውን መላክ ሽንፈት መሰላት። እናም አስቀመጠችው።